ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የማክሰኞ ግንቦት 3 2013 ዓ.ም ፕሮግራማችንን እናቀርባለን። በቅድሚያ ለዛሬ ካሉን ዝግጅቶች ጥቂቶቹን እንጥቀስ። ህዝባዊ ወያነ ሐርነት ትግራይና ሸኔ አሸባሪ ድርጅቶች መባላቸው ሀገሪቱ አሸባሪ ተግባሮችን ለመቀነስ ይረዳል ሲሉ የኢትዮጵያ ጠቅላይ አቃቢ ሕግ አስታወቁ። አዲሱ የትግራይ ክልል ጊዜያዊ አስተዳደር ኃላፊ ዶክተር አብርሃም በላይ ህዝቡ ለክልሉ የጋራ ግብ ለሰላምና ለጸጥታ ሲል እንዲተባበር ጥሪ ማድረጋቸው ተገለጸ የሚሉትና ሌሎችም ዝግጅቶች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍሳዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይነበባል።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በትግራይ ክልል አክሱም ከተማ ህዳር 19 2013 ዓ.ም በተካሄደ ውጊያ በውጊያው የተሳተፉ 93 ሰዎች የወታደር የደንብ ልብስ ያለበሱ ሞተዋል ሲል የኢትዮጵያ ጠቅላይ አቃቤ ሕግ ገለጸ። ከተማው ውስጥ በመከላከያ ሰራዊትና በኤርትራ ወታደሮች ንጹሃን ተገድለዋል ተብሎ የቀረበውን ክስ መስሪያ ቤታቸው ለሁለት ወር ገደማ ሲመረምር መቆየቱን ምክትል ጠቅላይ አቃቤ ሕጉ አቶ ፍቃዱ ጸጋ ዛሬ በጠሩት ጋዜጣዊ መግለጫ ላይ ተናግረዋል። እስካሁን ባለው የተጣራ መረጃ መሰረት 6 ሰዎች በመከላከያ ሰራዊቱ መገደላቸውን ማረጋገጣቸውን አቶ ፍቃዱ ገልጸዋል። በሌላ በኩል ግን በተመሳሳይ ጊዜ አክሱም ከተማ ውስጥ በተካሄደ ውጊያ በመቶዎች የሚቆጠሩ ሰዎች በተቀነባበረ ሁኔታ ተጨፍጭፈዋል ሲል አምነስቲ ኢንተርናሽናል ቀደም ሲል ባወጣው ሪፖርት ጠቁሞ ነበር። ዝርዝሩን ለምሽቱ አብይ ርዕስ በያዝነው ዘገባ እናቀርባለን። ኢትዮጵያ በቅርቡ የምታከናውነውን ምርጫ ለመከታተል ከዓለም አቀፍ እንዲሁም ከሀገራዊ ተቋማት የተውጣጡ ታዛቢዎች ኃላፊነታቸውን ለመወጣት ዝግጅታቸውን እየጨረሱ መሆናቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲን የጠቀሰው ማብራሪያ የአውሮፓ ሕብረት የምርጫ ታዛቢዎችን የመላክ እቅዱን ቢሰርዝም የባለሙያዎች ልዑክ ለመላክ መወሰኑ ተገልጿል። የምርጫ ታዛቢዎች ተገቢነት ባለው የኢትዮጵያ ተቋም የተቀመጡ ሕግና ደንቦችን ያከብራሉ ተብሎ እንደሚጠበቅም ተገልጿል። ይህ በዚህ እንዳለ የሀገሪቱ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከዩናይትድ ስቴትስ መንግስት የአፍሪካ ቀንድ ልዩ ልዑክ ጄፍሪ ፌልትማን ጋር መወያየታቸው ተሰምቷል። ውይይታቸው በትግራይ ክልል ወቅታዊ የሰብአዊ ድጋፍና የመልሶ ማቋቋም እንቅስቃሴዎች፣ የኢትዮጵያና ሱዳን ድንበር ጉዳይና የህዳሴ ግድብ ድርድር ላይ ያተኮረ እንደነበረ ተገልጿል። ሁለቱ ባለስልጣናት በውይይታቸው የውሃ ሙሌትና ከሱዳን ጋር ያለው የድንበር ውዝግብ በሰላማዊ መንገድ ሊፈታ እንደሚገባ አጽንኦት ሰጥተዋል ብሏል ሚኒስቴሩ በማስገንዘቢያው። በሁለቱ ሀገራት መካከል የቆየውን የረጅም ጊዜ ግንኙነት ማጎልበት ስለሚኖረው ጠቀሜታም ማውሳታቸው ተጠቅሷል። የኢትዮጵያ የንግድና የዘርፍ ማህበራት ምክር ቤት በኢትዮጵያ ከአሜሪካ የንግድ ማህበራት ምክር ቤት ጋር በትብብር ለመስራት ስምምነት ተፈራርሟል። የመግባቢያ ሰነዱን የኢትዮጵያ የንግድና የዘርፍ ማህበራት ምክር ቤት ዋና ጸሐፊ አቶ የሱፍ አደም ኑርና በኢትዮጵያ የአሜሪካ የንግድ ማህበራት ምክር ቤት የቦርድ ፕሬዝደንት አቶ ኤርሚያስ ሸቱ ፈርመዋል። ስምምነቱ ምክር ቤቶቹ የግሉ ዘርፍ የሚያጋጥሙትን ችግር በጋራ ለመታገልና በተለያዩ ዘርፎችም ለመስራት ያለመ ሲሆን ንግድና ኢንቨስትመንትን ለማስፋፋት በትብብር ለመስራት በንግድ እንቅስቃሴ የሚያጋጥሙ የፖሊሲ የሕግና ሌሎች ችግሮች ለሚመለከታቸው የመንግስት አካላት ማቅረብና በመረጃ ልውውጥ በጋራ ከሚሰሩባቸው ዘርፎች መካከል እንደሚገኙባቸው ኢትዮጵያ የዜና አገልግሎት ያጠናቀረው ዘገባ ያመለክታል። ኬንያ ከሶማሊያ ጋር የሚደረጉ በረራዎችን በሙሉ ማቋረጧ ተገለጸ። ኬንያ ይህንን ያደረገችው ሁለቱ ሀገሮች ለአምስት ወራት ያህል ተቋርጦ የቆየውን የዲፕሎማሲ ግንኙነታቸውን ባደሱ በጥቂት ቀናት ውስጥ መሆኑ ነው። የኬንያ የሲቪል አቪዬሽን ባለስልጣን በሁለቱ ሀገሮች መካከል የሚደረጉ በረራዎች ጉዳተኞችን ለሕክምና ከሚያጓጉዙ በረራዎችና ከተባበሩት መንግስታት ድርጅት የሰብአዊ እርዳታ በረራዎች በስተቀር በሁለቱ ሀገሮች መካከል የሚደረግ በረራ በሙሉ እንደሚቋረጥ ለበረራ አባላት ሁሉ ማስታወቂያ ማሰራጨቱን ስማቸው እንዳይገለጽ የጠየቁ አንድ የሶማሊያ ባለስልጣን ገልጸዋል። እገዳው ከዛሬ እንደ አውሮፓውያን አቆጣጠር ግንቦት 11 ጀምሮ ቢያንስ እስከ መጪው ነሐሴ 9 የሚጸና መሆኑን የቪኦኤ የሶማሊኛ ስርጭት ክፍል ያየው ይኸው ማስታወቂያ ይጠቁማል። የኬንያ የሲቪል አቪዬሽን ባለስልጣን እርምጃውን የወሰደበትን ምክንያት አልዘረዘረም። ይሁን እንጂ ውሳኔውን ያወጣው ትናንት ሶማሊያ ከኬንያ ጫት ጭነው የሚጓዙ አውሮፕላኖች ላይ የጣለችውን የቀደመውን ውሳኔዋን አሁንም የምታጸና መሆኑን በድጋሚ ማረጋገጧን ተከትሎ መሆኑ ተጠቁሟል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ህንድ ውስጥ እየተዛመተ ያለው የኮሮና ቫይረስ ዝርያ በዓለም አቀፍ ደረጃ አስጊ መሆኑን የዓለም የጤና ድርጅት ተናገረ። በዓለም የጤና ድርጅት ከኮቪድ-19 ወረርሽኝ ተያያዥ ቴክኖሎጂ ዘርፍ ዲሬክተሯ ዶክተር ማሪያ ቫን ኬርኮቭ የተጠቀሰውን የቫይረሱን ዝርያ በተመለከተ ዛሬ ማክሰኞ ባደረጉት ገለጻ ይህን ቫይረስ በዓለም አቀፍ ደረጃ አሳሳቢ ብለን ፈርጀነዋል። ቫይረሱ በይበልጥ እየተዛመተ መሆኑን የሚጠቁሙ ማስረጃዎች አሉ ብለዋል። ፊሊፒንስ በዚህ ህንድ ውስጥ እየተዛመተ ባለው የኮሮና ቫይረስ ዝርያ የተያዙ የመጀመሪያ ሁለት ተጋላጮችን አግኝተናል ብላለች። ሁለቱ ሰዎች በቅርቡ ወደ ኦማንና የተባበሩት አረብ ኤሚሬቶች ተጉዘው ወደ ፊሊፒንስ የተመለሱ መሆናቸውንም አስታውቃለች። ህንድ ውስጥ ዕለታዊ የቫይረሱ ተያዦች ቁጥር በጥቂቱ ይቀንስ እንጂ አሁንም እጅግ በበዛ ቁጥር እየተዛመተ ሲሆን በዛሬው ዕለት ብቻ 330,000 አዲስ የቫይረሱ ተጋላጮች መገኘታቸው ተገልጿል። 3,900 ሰዎች ደግሞ ለህልፈት ተዳርገዋል። ሩሲያ ውስጥ በሚገኝ ቡድን በተሰነዘረውና ግዙፉን የዩናይትድ ስቴትስ የነዳጅ ማስተላለፊያ ስርዓት ኢላማ ባደረገው የሳይበር ጥቃት የሩሲያ መንግስት እጅ መኖሩን የሚያረጋግጥ የተደረሰበት ማስረጃ የለም ሲሉ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ተናገሩ። የዚህን ዘገባ ዝርዝር አሉላ ከበደ ያቀርበዋል።
ባይደን ትላንት ሰኞ በሰጡት ጋዜጣዊ መግለጫ ከሩሲያ አቻቸው ጋር ተገናኝተው እንደሚነጋገሩ አመልክተዋል።
I'm going to be meeting with President Putin and so far there is no evidence based on from our intelligence people that Russia is involved. Although there's evidence that the actor's ransomware is in Russia.
ፕሬዚደንት ቭላድሚር ፑቲን አገኛቸዋለሁ። እስካሁን ባለው የመረጃ አዋቂዎቻችን እንዳረጋገጡት እዚህ ውስጥ የሩሲያ እጅ መኖሩን የሚያሳይ መረጃ የለም። ይሁንና ይህን የሳይበር ጥቃት ያደረሱት ሩሲያ ውስጥ የሚገኙ ስለመሆናቸው የሚያረጋግጥ ማስረጃ አለ። በመሆኑም አስፈላጊውን ለማድረግ በሚወሰደው እርምጃ የተወሰነ ኃላፊነት ይኖርባቸዋል።
ዳርክ ሳይድ ሲል ራሱን በሚጠራው የሩሲያ የሳይበር ወንጀል ቡድን በቀን ከ100 ሚሊዮን ጋሎን በላይ ነዳጅ በሚያስተላልፈው ዩናይትድ ስቴትስ ኮሎኒያል የነዳጅ ማስተላለፊያ ላይ ጥቃት የሰነዘርኩበት ዓላማ ገንዘብ ለማግኘት እንጂ ህብረተሰቡን ችግር ላይ እንዲወድቅ ለማድረግ አይደለም የሚል መግለጫ በትላንትና ዕለት አውጥቷል። የነዳጅ ማስተላለፊያ ቧንቧውን ስራ በማስተጓጎል እንዲሰናከል ላደረጉት የሳይበር ጥቃት አድራሾች የጠለፉትን የኮምፒውተር መቆጣጠሪያ ስርዓት ማስለቀቂያ ገንዘብ የመክፈልና ያለመክፈል ውሳኔው የኩባንያው ነው ሲሉ በትላንትናው ዕለት አስተያየት የሰጡት የዋይት ሀውስ ባለስልጣናት ኮሎኒያል ፓይፕላይን ለሳይበር ጥቃት አድራሾቹ የፈጸመው ክፍያ ይኑር አይኑር ግን ከመግለጽ ተቆጥበዋል። ኩባንያው በሆነ ወቅት የደረሰውን ጉዳት በመገምገምና የነዳጅ ማስተላለፊያ ቧንቧ መቼ መልሶ ስራ ቢጀምር ደህና እንደሚሆን ለማወቅ ከግል የሳይበር ደህንነት አማካሪዎች ጋር በመሆን እየሰራ መሆኑ ታውቋል። በሌላ በኩል መሰንበቻውን የደረሰው ይህ የሳይበር ጥቃት በሀገር ውስጥ የነዳጅ ዋጋ ባለፉት 7 ዓመታት ውስጥ ከታየ ሁሉ እንዲንር ምክንያት ሆኗል።
አሉላን ለዘገባው አመሰግናለሁ። በዛሬው ዕለት ሩሲያዋ ካዛን ከተማ ውስጥ በሚገኝ የአንደኛ ደረጃ ትምህርት ቤት አንድ አጥቂ ተኩስ ከፍቶ ቢያንስ 7 ተማሪዎች፣ አንድ መምህርና አንድ ሌላ የትምህርት ቤቱን ሰራተኛ መግደሉን የከተማዋ ከንቲባ ቢሮና ሌሎችም ባለስልጣናት አመለከቱ። የሚበዙት ነዋሪዎቿ ሙስሊሞች የሆኑት የታታርስታን ክፍለ ግዛት ዋና ከተማ በሆነችው በካዛን በደረሰው በዚህ ጥቃት የቆሰሉ 21 ሰዎች በሆስፒታል ሕክምና ላይ መሆናቸውን የጤና ባለስልጣናት አስታውቀዋል። ከቆሰሉት መካከል 18ቱ ልጆች መሆናቸውንና የ6ቱ ይዞታ እጅግ አስጊ እንደሆነም አመልክተዋል። አጥቂው በቁጥጥር ስር እንደዋለ የገለጹት የታታርስታን ክፍለ ግዛት ፕሬዚደንት ሩስታም ሚኒሃኖቭ አሸባሪው ተይዟል፣ የመሳሪያ ባለቤትነት የመንግስት ፈቃድ ያለው የ19 ዓመት ሰው ነው ብለዋል። ሌላ የአጥቂው ተባባሪ ስለመኖሩ የታወቀ ነገር እንደሌለና ክትትል እየተደረገ መሆኑን ፕሬዝደንቱ ጠቁመዋል። የሩሲያ ፕሬዝደንት ቭላዲሚር ፑቲን መንግስት ለክፍለ ሀገሯ አስፈላጊውን እርዳታ ሁሉ እንዲያደርግ እንዲሁም ብሔራዊ ዘቡ የተሻለ የመሳሪያ ቁጥጥር ደንብ እንዲያዘጋጅ ትዕዛዝ መስጠታቸውን ክሬምሊን ቤተ መንግስት አስታውቋል። በመጨረሻም ዜና እረፍት። ኦቲዝም ተብሎ በሚታወቀው የአእምሮ የስራ ሂደት መዛባት የጤና እክል ተጋላጭ ለሆኑ ልጆች ተሟጋችነታቸው የሚታወቁት ወይዘሮ ዘሚ ዩኑስ በኮቪድ-19 ህመም ሳቢያ ከዚህ ዓለም በሞት መለየታቸው ተሰማ። የኒያ ፋውንዴሽን እና የጆይ ኦቲዝም ማዕከል መስራችና ዲሬክተሯ ወይዘሮ ዘሚ ዩኑስ በአዲስ አበባ ሚሌኒየም የኮቪድ-19 ጽኑ ሕክምና ማዕከል በሕክምና ሲረዱ ቆይተው በዛሬው ዕለት ሕይወታቸው ማለፉን ከኢትዮጵያ የዜና አገልግሎት ያገኘነው መረጃ ጠቁሟል። ወይዘሮ ዘሚ ወንድ ልጃቸውን ካጋጠመው የአእምሮ እድገት ዝግተኝነት በመነሳት ባላቸው ተመክሮ ሕብረተሰቡ ስለ ችግሩ በጥልቀት ግንዛቤ እንዲያገኝ፣ ለተመሳሳይ ችግር ተጋላጭ የሆኑ ልጆችም ድጋፍ እንዲያገኙ ለበርካታ ዓመታት በትጋት ሲሰሩ የኖሩ ናቸው። በአሁኑ ወቅት በእሳቸው በጎ አድራጎት ድጋፍ የሚያገኙ ከ200 በላይ ልጆች መኖራቸውን ኢዜአ ቤተሰቦቻቸውን ጠቅሶ ዘግቧል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅታችንን ድረገጻችን ላይ amharic.voanews.com በፌስቡክ ደግሞ @voaamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 2022059942 ነው። የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። በትግራይ ክልል አክሱም ከተማ ህዳር 19 2013 ዓ.ም ምረት በተካሄደው ውጊያ በውጊያው የተሳተፉ 93 ሰዎች የወታደር የደንብ ልብስ የለበሱ ሞተዋል ሲል የኢትዮጵያ ጠቅላይ አቃቤ ሕግ ገልጿል። ከተማው ውስጥ በመከላከያ ሰራዊትና በኤርትራ ወታደሮች ንጹሃን ተገድለዋል ተብሎ የቀረበውን ክስ መስሪያ ቤታቸው ለ2 ወር ገደማ ሲመረምር መቆየቱን ምክትል ጠቅላይ አቃቤ ሕጉ አቶ ፈቃዱ ጸጋ ዛሬ ባደረጉት ጋዜጣዊ መግለጫ ላይ ተናግረዋል። እስካሁን ባለው ጊዜ የተጣራ መረጃ መሰረት 6 ሰዎች በመከላከያ ሰራዊቱ መገደላቸውን ማረጋገጣቸውን አቶ ፈቃዱ ገልጸዋል። በሌላ በኩል ግን የኤርትራ ወታደሮች እንደ አውሮፓ አቆጣጠር ባለፈው ህዳር 28 እና 29 አክሱም ከተማ ውስጥ በመቶዎች የሚቆጠሩ ያልታጠቁ ሲቪሎችን ፈጅተዋል ሲል አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ድርጅት መዘገቡ የሚታወስ ነው። ይህም በስብና ላይ የተፈጸመ ወንጀል ሊሆን ይችላል ሲልም አክሎበት ነበር። ፀሐይ ዳምጠው ዝርዝር ዘገባ አላት።
በትግራይ ክልል መንግስት ህግ የማስከበር ዘመቻ የሚለውን ጦርነት ተከትሎ የሀገሪቱ መከላከያ ሰራዊት በአክሱም ከተማ ከህዳር 10 እስከ ህዳር 18 2013 ዓ.ም በቆየበት ጊዜ ውስጥ 40 ሰዎችን ገሏል የሚል ክስ መቅረቡን ጠቅላይ አቃቤ ገልጿል። በዚህ ጉዳይ ላይ የፌደራል ፖሊስ ኮሚሽንና ጠቅላይ አቃቤ ለሁለት ወር በጋራ ባደረጉት ምርመራ በመከላከያ ሰራዊት 6 ሰው መገደሉን ምክትል ጠቅላይ አቃቤ አቶ ፍቃዱ ጸጋ አብራርተዋል።
በእኛ ምርመራ ሂደት የፌደራል መከላከያ ሰራዊት ህዳር 10 ቀን 2013 ዓ.ም ከተማውን ከተቆጣጠረበት እስከ ለተጨማሪ ግዳጅ የወጣበት ህዳር 18 ቀን በመከላከያ ሰራዊቱ የተነሳ በሲቪል ላይ የደረሰው ሞት 6 መሆኑን አረጋግጠናል። አራቱ ገና ህዳር 10 ከተማውን በመቆጣጠር ሂደት ላይ ባለበት ወቅት የተተኮሰ መድፍ ጥይት ኢላማውን ስቶ አንድ መኖሪያ ቤት ላይ በመውደቁ በአንድ መኖሪያ ቤት የሚገኙ 4 ቤተሰቦች በአንድነት የሞቱበት ነው። ሌላኛው እንዲሁ የመድፍ ጥይት ኢላማውን ስቶ ዩኒቨርሲቲ አካባቢ በመውደቁ በአንድ የሲቪል ሰው የሞተበትና 2 ዩኒቨርሲቲው ተሽከርካሪዎች የወደሙበት ሁኔታ መሆኑን በምርመራ ሂደት አረጋግጠናል። ተጨማሪ አንድ ሰው የሰዓት እላፊው ጋር በተያያዘ በሰዓት እላፊ እንቅስቃሴ ሲያደርጉ የነበሩ ሰዎችን ቁጥጥር ስር ከመዋል አንጻር ሲደረጉ በነበሩ የህግ ማስከበር ስራዎች የሞተ ሲቪል መኖሩን አረጋግጠናል። ይሄ ለሁለት ወር አካባቢ ነው እዛ የቆየ ነው። በዚህ ሁለት ወር ውስጥ በምስክር ማስረጃ ያረጋገጥነው ነው።
አቶ ፍቃዱ አክለውም ህዳር 19 2013 ዓ.ም ከተማይቱ ውስጥ በተካሄደ ጦርነት የ93 ሰዎች ህይወት መጥፋቱን ተናግሯል።
በሰበሰብናቸው ምስክሮች ህዳር 18 ቀን 2013 ዓ.ም የፌደራል መከላከያ ሰራዊት ለተጨማሪ ግዳጅ ወደፊት ሲንቀሳቀስ በሁለት ተሽከርካሪ ጥቂት የኤርትራ ሰራዊቶች ወደ ከተማ መግባታቸውን፣ አንዱ ቡድን የከተማው ተራራማ አካባቢ ላይ ቦታ ሄዶ መስበሩን፣ በእለቱ ጀምሮ በከተማ ውስጥ የህወሓት ካድሬዎች እዚህ የመጣው ሰራዊት ተገዶ የመጣ ነው፣ አይዋጋም፣ እጅ ለመስጠት ይፈልጋል፣ የሚቀበለው ካገኘ የሚል ወሬ ማሰራጨት መጀመራቸውን፣ አዴት አካባቢ የሚገኙ የህወሓት የልዩ ኃይል የፖሊስ አባላትና ሚሊሻዎች ወደ አክሱም ከተማ መምጣታቸውን፣ ህወሓት ለእያንዳንዱ ከተማና ዞኖች እስከ 2500 ወጣቶችን እንዲያሰለጥኑ ባወረደው ትእዛዝ መሰረት የፌደራል መከላከያ ሰራዊት አክሱምን ከመቆጣጠሩ ከህዳር 10 በፊት ከህዳር 1 እስከ ህዳር 9 የአክሱም ከተማ 1500 ወጣቶችን የአንድ ቀን የመሳሪያ ተኩስ ስልጠና የሰጠ መሆኑን፣ ህዳር 19 ቀን 2013 ዓ.ም ጠዋት 12 ሰዓት ላይ 1500ዎቹ ስልጠና የአንድ ቀን ተኩስ ወስዶ የነበሩ ወጣቶች የልዩ ኃይል አባላት እና ሚሊሻ ከአዴት የመጡት ጨምሮ ተደራጅቶ ተራራማ ቦታ ላይ ሰፍሮ የነበረው የኤርትራ ሰራዊት ላይ ጥቃት መክፈታቸው እስከ ቀኑ 8 ሰዓት ከፍተኛ ውጊያ ሲደረግ የነበረ መሆኑ ወደ 8 ሰዓት አካባቢ ተጨማሪ ኃይል ለኤርትራ ሰራዊት ደርሶለት ይሄ የህወሓት ቡድን ወደ ከተማ ማፈግፈጉንና በዚህ ውስጥ ሲሳተፉ የነበሩ ወጣቶች ህይወት መቀጠፉን፣ አብዛኛው በጦርነቱ ላይ የተሳተፈ ቢሆንም ዩኒፎርም ያለበሰ እንደ ሲቪል ሲንቀሳቀስ የነበረ መሆኑ፣ እስካሁን በእኛ ባጣራ ነው 93 ሰዎች በዕለቱ መሞታቸውን በማስረጃ አረጋግጠናል።
በትግራይ ክልል የህግ ማስከበር ዘመቻን ተገን በማድረግ የመከላከያ ሰራዊት የፌደራል ፖሊስ አባላትና የኤርትራ ወታደሮች እጅግ የበዛ ቁጥር ባላቸው ሴቶች ላይ የመድፈር ጥቃት አድርሷል በተባለው ላይ የተደረገውን ምርመራ አስመልክተው አቶ ፍቃዱ ተከታዩን ብለዋል።
ወንጀሉ እየተመረመረ ያለው በትግራይ ክልል በተቋቋሙ ፌደራል ፖሊስና በአብዛኛው በክልሉ ፖሊስ አካላት ነው። መረጃውንም የወሰድነው ከነሱ ነው። በርካታ አስገድዶ የመደፈር ወንጀል ተፈጽሞባቸዋል የሚባሉ ሴቶች ቢኖሩም እስካሁን ለፖሊስ ሄዶ ቃላቸውን የሰጡ 16ቶቹ ናቸው። እስካሁን በሪፖርት ደረጃም 116 ብቻ ናቸው አስገድዶ የተደፈሩት እያልን ያለ ለፖሊስ ቃላቸውን የሰጡ። ምክንያቱም የወንጀል ምርመራ እንደምታውቁት ከዛ ውስጥ በጥቂት የመከላከያ ሰራዊት ላይ የተያዙ እንዲሁም የፌደራል ፖሊስ አባላት የተያዙበት ሁኔታ አለ። የመከላከያ ሰራዊትን በተመለከተ ወንጀሉ የተፈጸመው የመከላከያ ጦር አባሉ በስራ ላይ እያለ ስለሆነ ድርጊቱ የጦር ወንጀል ስለሚሆን ምርመራው በክልሉ ፖሊስ ተከናውኖ መዝገቡ ለመከላከያ ሰራዊት ተላልፎ ተሰጥቷል። ወንጀል ፈጻሚው ታስሮ ይገኛል። በጦር ፍርድ ቤቱ ክርክር ተጀምሯል። የፌደራል ፖሊስ አባላትን በተመለከተ እንዲሁ በክልሉ ፖሊስ ምርመራው ተጠናቆ ለክልሉ ጊዜያዊ አስተዳደር ጠቅላይ አቃቢ ወይ ደግሞ ፍትህ ቢሮ መዝገቡ ተላልፎ ተሰጥቷል። የፍትህ ቢሮ መዝገቡ መርምሮ በቅርብ ውሳኔ ይሰጣል ተብሎ ይጠበቃል። አስገድዶ መድፈር አሳቻ ቦታን መያዝን ይጠይቃል፣ ድብቅ ነገርን ይጠይቃልና በማስረጃ እከሌ እከሌን አስገድዶ ሲደፍር ነበር ብሎ ለማለት በጣም ይቸግራል። ጉዳዩን ደግሞ ውስብስብ የሚያደርገው የተወሰኑ ብልሹ አመል ያለባቸው የሰራዊቱ አባላት የፖሊስ አባላት በዚህ ወንጀል ድርጊት ውስጥ መሳተፋቸው በማስረጃ መረጋገጡ እንደተጠበቀ ሆኖ ይሄ ድርጅት አስቀድሞውኑ ክፉ ነገሮችን ያሰብ ስለነበረ ከ10,000 በላይ የተፈረደባቸው እስረኞችን ለቋል። በአልመዳ ጨርቃጨርቅ የተሰራውን የኤርትራ ወታደሮች ዩኒፎርምን እንዲለብሱ ተደርጓል። እንዲሁም ከመከላከያ ሰራዊቱ የተዘረፉ ዩኒፎርሞች እንዲለብሱ ተደርጓል። ስለዚህ በግለሰብ የወንጀል ማድረግ ሐሳብ ውስጥ ያሉ የፌደራል ፖሊስ የመከላከያ ሰራዊት አባላት ወይንም ደግሞ የኤርትራ ሰራዊት አባላት አልተገኙም ማለት አይደለም። ምርመራውን ግን ውስብስብ ከባድ አድርጎታል።
በትግራይ ክልል አክሱም ከተማ ከህዳር 10 እስከ ህዳር 19 2013 ዓ.ም በመከላከያ ሰራዊትና በኤርትራ ወታደሮች ተፈጽሟል የተባለውን ግድያ በተመለከተ ፌደራል ፖሊስና ጠቅላይ አቃቤ ህግ በጋራ እያካሄዱ ባሉት ምርመራም የ95 ሰዎች የምስክርነት ቃሎች ተቀብለው የምርመራ ሂደቱ እንደቀጠለ መሆኑንም አቶ ፍቃዱ አስታውቋል። የኢትዮጵያ ሰብአዊ መብት ኮሚሽን በትግራይ ክልል አክሱም ከተማ ከህዳር 19 እስከ ህዳር 21 2013 ዓ.ም ከፍተኛ የሰብአዊ መብት ጥሰቶች ተከስተዋል፣ ከ100 በላይ ንጹሃን ዜጎች በኤርትራ ወታደሮች ተገድለዋል ሲል መግለጫ ማውጣቱ ይታወሳል። በተመሳሳይ አምነስቲ ኢንተርናሽናልም በበኩሉ በአክሱም ከተማ በመቶዎች የሚቆጠሩ ንጹሃን ዜጎች በመንገድ ላይ በኤርትራ ወታደሮች ተገድለዋል በማለት መግለጫ ማውጣቱ ይታወሳል። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ።
በኢትዮጵያ በተለያዩ አካባቢዎች ላለፉት 3 ዓመታት የጥፋት ድርጊት ሲያከናውኑ ነበር ተብለው በሕዝብ ተወካዮች ምክር ቤት በሽብርተኝነት የተፈረጁ 2 አካላትን ተግባር በተመለከተ የኢፌድሪ ጠቅላይ አቃቤ ሕግ መብራሪያ ሰጥቷል። ምክትል ጠቅላይ አቃቤ ሕግ አቶ ፈቃዱ ጸጋ አሸባሪ ተብሎ የተፈረጀውን ሸኔ የተባለው ቡድንና ህወሓትን በተመለከተ ነው ለመገናኛ ብዙሃን ማብራሪያ የሰጡት። በሽብር ህጉም አሸባሪ ከተባሉ ድርጅቶች ጋር ግንኙነት ያላቸው አካላትና ድጋፍ የሚያደርጉ ተጠያቂ ይሆናሉ ሲሉ አስታውቀዋል አቶ ፈቃዱ። ፀሐይ ዳምጠው ዝርዝር ዘገባ አላት።
ህወሓትና ሸኔ በሽብር ህጉ መሰረት ሽብርን አላማ አድርገው የሚንቀሳቀሱ በመሆኑ ድርጊታቸው የሽብር መገለጫ መሆኑንና የድርጅቶቹ ውሳኔ ሰጪ አካላት ሽብርተኝነትን በመቀበላቸው ነው በአሸባሪነት የተሰየሙ ሲሉ ገልጿል ምክትል ጠቅላይ አቃቤ አቶ ፍቃዱ ጸጋም። በተለይ ደግሞ ህወሓት ከስልጣን ከተወገደ ጊዜ ጀምሮ የተለያዩ ችግሮችን ሲፈጥር ቢቆይም ከ2011 ዓ.ም ወዲህ የተጠናከረ እንቅስቃሴ ሲያደርግ ቆይቷል ያሉት አቶ ፍቃዱ በሽብርተኝነት እንዲፈረጅ አደረጉ ያላቸውን ተግባራትም አብራርቷል።
ከለውጡ በኋላ ጥቂት የሚባሉ የድርጅቱ አመራሮች የመጣው ለውጥ ጥቅማችንን የሚያስቀር ነው የሚል ግንዛቤ በመያዛቸው ለውጡን መቃወም እንዳለባቸው ነበር መጀመሪያ ሲያስቡ የነበረው። ነገር ግን በሂደት ለውጡን መቃወም ብቻውን ለውጥ እንደማያመጣ፣ በመቃወም ሀሳቡን ባለመቀበል ሊቀይሩት እንደማይችሉ ሲረዱ ከፌዴራል መንግስቱ በተቻለ መጠን ሙሉ በሙሉ በመሸሽ ወደ ትግራይ ክልል መቀሌ በመሰባሰብ ይህንን የለውጥ ኃይል በመፈንቅለ መንግስት ወይም በመንግስት ቅየራ ብቻ ነው ማስቀረት የምንችለው የሚል አስተሳሰብ ይዞ የተነሳ ድርጅት ነው። በዚህም መሰረት 2011 ላይ በጸጥታ ቢሮ ውስጥ የኃይል ስምሪት መምሪያ የሚባል የሚያዘው አካል የሌለውን ያደራጁት መጀመሪያ ከኢፌዴሪ መከላከያ ኃይል በጡረታና በሌሎች ምክንያት በተሰናበቱ የጦር መኮንኖች እንዲመሩ ነው የተደረገው። ቡድን ካደራጁ በኋላ ሰፋፊ የሆኑ ስልጠናዎች መስጠት ነው የተጀመረው። ስልጠናዎቹ ለምሳሌ ከ2010 በፊት በአመት 5000 አካባቢ ይሰጥ የነበረው ሚሊሻ፣ ያውም ደረጃ 1፣ ደረጃ 2፣ ደረጃ 3 ተብሎ እንዳውሎ አልተከፈለ፣ በአመት 2011 ከ37000 በላይ ደረጃ 1 ሚሊሻ እንዲሰለጥን ነው የተደረገው። በአመት 500 አካባቢ ብቻ ይሰለጥን የነበረውን የልዩ ኃይል በአመት ወደ 5000 የማሳደግ ዝንባሌዎች ናቸው የተፈጠሩት። እርሱ ብቻ አይደለም፣ ይሄው አደረጃጀት ከአመራሩ ውጭ ጊዜያዊ የወታደር ቅጥር በጡረታ የተሰናበቱ በተለያየ መንገድ መከላከያ ሰራዊት የወጡትን መኮንኖች በማሰባሰብ አንዳንዱም ደግሞ 2 ቦታ እግሩን አድርጎ መከላከያ ሰራዊት ውስጥ ያሉ አክቲቭ የሆኑት ጭምር ተመልምለው ስልጠና እንዲሰጡ ነው የተደረገው። ስልጠናውም መካናይድ ስልጠና የሚያካትት።
ህወሓት በተጨማሪ ህገወጥ ምርጫ አድርጓል። በ3 ወር ውስጥ የፌደራል መንግስቱን መቆጣጠር የሚያስችል እቅድ አውጥቷል። ግጭቶችን በገንዘብ ሲደግፍ መቆየቱም ተረጋግጧል ብሏል አቶ ፍቃዱም። በዚህም በአፋር፣ በአማራ፣ በጋምቤላና በቤንሻንጉል ጉሙዝ ክልሎች ግጭቶች እንዲባባሱ ማድረጉና ሌሎች የድርጅቱ ተግባራት በሽብር የሚያሰይሙ ናቸው በማለት አክሏል።
በትግራይ ክልል ብቻ የሚደረጉ ዝግጅቶች ያሰበውን በኃይል መንግስትን የመቀየር ሀሳብ እንደማያሳኩለት በማመን በተለያየ ቦታ ይንቀሳቀሱ የነበሩ ድርጅቶችን ግጭቶችን ደግሞ ስፖንሰር ያደርግ ነበር። ተመሳሳይ ድርጊቶች ነው የነበሩት። ግጭት የሚፈጽሙ ግጭትን በየቦታው የሚመሩ አካላት ይህን ያህል የጦር መሳሪያ፣ ይህን ያህል ገንዘብ ለዚህ ግጭት ማስነሻ ይጠቅመናል የሚል እቅድ በማቀድ እቅዱም ተገምግሞ እንደ አስፈላጊነቱ ታምኖበት ነበር ሲሰጥ የነበረው። ለምሳሌ የአፋር አብዮታዊ ዲሞክራሲያዊ ህብረት የሚባለው ድርጅት የተሰጠው መሳሪያ ሙሉ በሙሉ በቁጥጥር ስር በኋሉና እነሱ በሰላም መንገድ በመጡ ጊዜ ያስረከቡበት በማስረጃም ጭምር የተጠየቀበት ጭምር የቀረበበት ሁኔታ ነው ያለው። በአማራ ክልል የቅማንትን ህዝብና ጥቅም እናስከብራለን ለሚሉ ኮሚቴዎች እንዲሁ የፋይናንስና የጦር መሳሪያ ድጋፍ የተደረገበት፣ ጋምቤላ አካባቢ እንዲሁ ቤኒሻንጉልም ለሁለቱ ድርጅቶች ድጋፍ የተደረገበት፣ በዋነኝነት ደግሞ ሸኔን ሲያስታጥቅ የነበረ ድርጅት መሆኑ ነው በማስረጃዎች ያረጋገጥ ነው። ጥቅምት 24 ቀን ምሽት በሰሜን እዝ የመከላከያ ሰራዊታችን ላይ በተመሳሳይ ሰዓት ሁሉም ቦታ እያንዳንዲቷ ሻምበል ላይ ጥቃት እንዲፈጸም አድርጓል።
በተመሳሳይ ሸኔ የተባለው ቡድንም በምዕራብ ኦሮሚያና በደቡብ ኦሮሚያ አባቶርቤ የተባለው ቡድን በማደራጀት የጸጥታ አካላትና አመራሮችን ሲገድል ቆይቷል ብሏል። ቡድኑ ንጹሐን ዜጎች ከመግደል ባለፈው የመንግስት መዋቅርን የማፍረስ ድርጊት ሲፈጽም ቆይቷል ይላሉ ምክትል ጠቅላይ አቃቤ ሕጉ።
በ2013 ዓ.ም ከሁለት ወር በፊት ብቻ 463 ሰዎችን በኦሮሚያ ውስጥ ጉዳት አድርሶባቸዋል። 112 የፖሊስ ኃይሎችን ገድሏል። 57 የሚሊሻ አመራሮችን፣ 18 በተለያየ ደረጃ የሚገኙ የመንግስት አመራሮችን ገድሏል። በተጨማሪም 76 የፖሊስ አባላት፣ 36 ሚሊሻዎችና 2 አመራሮች ላይ የአካል ጉዳት አድርሷል። 160 ቤቶችን ሙሉ በሙሉ አቃጥሏል። 44 ተሽከርካሪዎችና 84 የተለያዩ የመንግስት መስሪያ ቤቶችን አቃጥሏል። ጥቅምት 22 አካባቢ በጉሊሶ አካባቢ እንዲሁ በእኛ ምርመራ በተረጋገጠ ብቻ ቢያንስ 36 ንጹሐንን በማንነታቸው ምክንያት ብቻ እንዲሞቱ ምክንያት ሆኗል። ስለዚህ ሸኔም የሽብርን ድርጊት ዓላማ አድርጎ የተቀበለ አመራሩ ሽብርን የመራ የተቀበለ በመሆኑና አጠቃላይ አባላቱም ሽብር መገለጫቸው በመሆኑ የሽብር ድርጊት ተብሎ እንዲሰየሙ የውሳኔ ሀሳብ ቀርቦ በማስረጃ ተደግፎ የህዝብ ተወካዮች ምክር ቤት አሸባሪ ድርጅት አድርጎ ሰይሟቸዋል።
በሽብር ህጉ ማንኛውም ግለሰብ የሽብር ድርጊቶችን ካገዘ፣ ከደገፈ እና በተግባር በሽብር ድርጊት ውስጥ ከተሳተፈ በወንጀል ህግ ይጠየቃል ብሏል አቶ ፍቃዱም። በዚህ ሂደት ውስጥ ንጹሐን ዜጎች አለአግባብ ተጠያቂ እንዳይሆኑ በጥንቃቄ ይታያል ሲሉም አስረድቷል።
ድጋፍ ማለት የኦነግም የሸኔም የሚጠቀሙበት አርማ ባንዲራ አንድ በመሆኑ ብቻ ሰዎች ተጠያቂ አይሆኑም። ሆነ ብሎ እያወቁ የደገፉ ነው የሚለው ህጉ። ስለዚህ የሚደግፉት ሸኔ መሆኑን ስለማወቃቸው ማስረዳት አለብን ማለት ነው። ስንጠይቅ ዝም ብሎ አባል ነው ስላልነው ብቻ የሚጠይቅ አይደለም። ድጋፉ የኦነግ ነው የዛኛው የሚለውም በማስረጃ የሚደገፍ ነው የሚሆነው። በአሰራር ሂደት የሚያጋጥሙ ችግሮች ሊኖሩ እንደሚችሉ እኛም እንጠብቃለን። በተቻለ መጠን ቶሎ ቶሎ በመገምገም ችግሮቹን መፍታት፣ ሰዎች ነፃ ድጋፍ በመስጠታቸው በህግ ለሚታወቅ አካል በመስጠታቸው ብቻ እንዳይጠየቁ፣ በመመሳሰል እንዳይጠየቁ ለማድረግ ሙከራዎችን እናደርጋለን። በዚህ መካከል ንጹሐን ሰዎች የተወሰነ ስቃይ ሊደርስባቸው እንደሚችል ይገመታል። ጉዳቱን መቀነስ ከተቻለ ማስቀረት የሚጠይቅ መሆኑን ለማስቀመጥ ነው የምፈልገው።
በዋናነት ሁለቱ አካላት ሽብርተኛ የተባሉት ሰላማዊ ህዝብን ከጥቃት ለመከላከል የህግ ማስከበር ስራውም እንድጠናከርና ተባባሪዎቹን ለመቆጣጠር እንድረዳ ነው ብለዋል አቶ ፍቃዱም። በትግራይ ክልል የሚንቀሳቀሱ 3 የፖለቲካ ፓርቲዎች ሰሞኑን ባወጡት መግለጫ ህወሓት በአሸባሪነት መፈረጁን ተቃውሟል። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን በተለያዩ ጊዜ በሰጣቸው አስተያየቶች በመንግስት የሚሰነዘሩበትን ውንጀላዎችን ሲያስተባብል ቆይቷል። ሸኔ የሚባለውን ስም እንደማያውቁትና እንደማይወክላቸውም ነው የድርጅቱ መሪዎች በተለያዩ ጊዜ የተናገሩት። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
በቅርቡ የትግራይ ክልል ጊዜያዊ አስተዳደር ስራ አስፈጻሚ ሆነው የተሾሙት ዶክተር አብርሃም በላይ በክልሉ ህዝብን ማዕከል ያደረገ የተረጋጋ ሰላም ለማስፈንና አስተዳደር ለማረጋገጥ የክልሉ ህዝብና ሌሎች የሚመለከታቸው አካላት እንዲያግዙ ጥሪ አቀረቡ። ዶክተር አብርሃም በወቅታዊ ጉዳይና ቀጣይ እቅዳቸው አስመልክቶ የጽሑፍ መግለጫ አውጥተዋል። ሙልጌታ ጽባ ዝርዝር አለው።
የትግራይ ክልል ጊዜያዊ አስተዳደር ስራ አስፈጻሚ ተብለው በጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ሳምንት የተሾሙት ዶክተር አብርሃም በላይ በዛሬው ዕለት በትግርኛና በአማርኛ ባወጡት መግለጫ በትግራይ የነበረ ሰላምና መረጋጋት ለመመለስ ያስችላል ያሉትን ሀሳቦች ገልጸዋል። ዶክተር አብርሃም በመግለጫቸው በትግራይ ክልል ከጥቅምት 24 2013 ዓ.ም ጀምሮ በተከሰተ ግጭት መጠነ ሰፊ ጉዳቶች ደርሰዋል ብለዋል። ሞት፣ የአካል ጉዳት፣ የሰብአዊ መብት ጥሰት፣ መፈናቀል፣ ጥልቅ የስነ ልቦና ጉዳት፣ የንብረ ንብረት ዘረፋ እንዲሁም መጥፋትና ውድመት አላስፈላጊ መገፋፋትና የተካረሩ አመለካከቶች ያሉትን አደጋዎች በተመለከተ በግልጽ በመተማመን ተገቢውን ፍትህ መስጠት ይፈልጋል ብለዋል። የሚደርሰው ጉዳት በመቀነስና በመሻር እንዲሁም መሬት ላይ ያለውን ሁኔታ በተግባር በመቀየር በይቅርታ መንፈስና የቁርጠኛ የሰላም ወዳድነት ማረጋገጫ እርምጃዎች በመውሰድ ለማገልገል ዝግጁ ነኝ ብለው ይህንንም ለመተግበር የህዝብና ሌሎች አካላት ድጋፍ ጠይቀዋል። በትግራይ ክልል ያለው ነባራዊ ሁኔታ በሙሉ ስዕልና ሚዛናዊ አተያይ በመመልከት በድፍረት መፍትሄ ማቅረብ ያስፈልጋል ብለዋል ዶክተር አብርሃም በላይ። የህግ ማስከበር ዘመቻ ብለው የጠሩት በክልሉ የተከሰተው ግጭት በፌደራል መንግስት የተወሰዱ እርምጃዎች የመንግስት ህጋዊ ኃላፊነትና ግዴታዎች ለመወጣት የተፈጸሙና በሰላምና ጸጥታ ኃይላት የተሰሩ ስራዎችም በሀገር አንድነት እና ሰላም ላይ የተቃጡ አደጋዎችን ለመቀልበስ አስፈላጊነታቸው ታምኖባቸው የተፈጸሙ ግዳጆች ናቸው ብለውታል። ባለፉት 6 ወራት በትግራይ ራሳቸው መከላከል የማይችሉ ዜጎች በታጣቂ ኃይሎች የተፈጸሙ ናቸው በተባሉ እርምጃዎች የበርካታ ንጹሆች ደም ፈሰዋል። ዜጎች ለአካል ጉዳተኝነት ተዳርጓል። ከፍተኛ የሰብአዊ መብት ጥሰቶች ተፈጽመዋል። ሴቶችና ህጻናት ተደፍረዋል። በቢሊዮን ብሮች የወጣባቸው የግልና የመንግስት ልማት ተቋማት ንብረቶች፣ መሰረታዊ አገልግሎት የሚሰጡ የጤናና የትምህርት ተቋማት ጭምር ወድመዋል፣ ተዘርፈዋል፣ ተግዘው ተወስደዋል። የአርሶ አደሮች በሬ፣ በጎች፣ ፍየሎችና የድሆች የዕለት ምግብና የቤት መገልገያ ጥቃቅን ንብረቶች ሳይቀር ጠፍተዋል፣ ተዘርፈዋል በማለት በመግለጫቸው አንስተዋል። ባለፉት ጊዜያት እጅግ ፈታኝና ከፍተኛ ጥንቃቄ የሚሹ ሁኔታዎች በመፍታት ውስንነቶች እንደነበሩ አምነው ህዝብ ለዘላቂ ሰላምና መረጋጋት አሁንም ቅድሚያ በመስጠት ወሳኝ የህይወት አድን ስራ የሰላም ግንባታና መልሶ ማቋቋም ተልእኮ ለመፈጸም ህዝቡ ድጋፍ እንዲያደርግላቸው ጠይቋል። በትግራይ የተከሰተውን ግጭት በማስቆም ሰብአዊ ቀውስን የመግታት ጉዳይ በሚዛናዊና በሙሉ ስዕል በማየት ለህይወት ማዳን እንዲሁም ለሰላምና ማረጋጋት ቀዳሚ ጉዳይ በማድረግ በህዝብ ፍላጎትና ተሳታፊነት የሚፈጸሙ ናቸው ብለዋል ዶክተር አብርሃም በመግለጫቸው። በትግራይ በተከሰተው ችግር ላይ በግልጽ ወጥቶ ለመናገርና ሁኔታው በሚቀይር ስራ በመሳተፍ የመፍትሄ አካል የመሆን ጉዳይ የፖለቲካና የዘር ወገንተኝነት አይጠይቅም ያሉት ዶክተር አብርሃም በመደበኛና በማህበራዊ መገናኛ ብዙሃን ከሚቀነቀኑ ተንኳሽ ንግግሮችና በቅርብ የተለመዱ መጠሪያዎችም ከመጠቀም መቆጠብ ይገባል ብለዋል። ለኢትዮጵያ ህዝቦች ብለው ባስተላለፉት መልእክት ሰላም የጀግኖች አጀንዳ ነው በማለት ገልጸዋል። በትግራይ ጸጥታና ሰላም በማስፈን ፍትህን በማረጋገጥና ሰብአዊ እገዛ በማድረግ መልሶ ግንባታ ሂደት የመላ ኢትዮጵያ ህዝብ በተለይ ደግሞ የአጎራባች ክልሎች እንዲሁም የኤርትራ ህዝብ፣ የፌዴራል መንግስት፣ የዲያስፖራ ማህበረሰብ አባላት፣ ምሁራን፣ ባለሀብቶች፣ የኮሚኒቲ ማዕከሎች፣ የሙያ ማህበራት፣ የኪነ ጥበብ ሰዎች፣ ተጽዕኖ ፈጣሪ ተቋማትና ግለሰቦች፣ የመገናኛ ብዙሀን አካላት፣ ማህበረሰብ አንቂዎች፣ የሃይማኖት አባቶች፣ የአገር ሽማግሌዎች፣ የወጣትና የሴቶች አደረጃጀቶች፣ በግልና በመንግስት ስራ የሚተዳደሩ ዜጎች ለዚህ አንገብጋቢ ጉዳይ አቅማችሁ በፈቀደ አግዙ በማለት ጥሪ አቅርበዋል። የትግራይ ጊዜያዊ አስተዳደር የክልሉ ወቅታዊ ችግር በሁሉም መስክና በዘለቄታ ለመፍታት በሚያግዙ ገንቢና ሰላማዊ እንዲሁም ህጋዊ የአሰራር መፍትሄ አማራጮች ካላቸው አካላት ጋር በቅርበት ለመስራት ዝግጁ ነው ብለዋል ዶክተር አብርሃም በላይ ባወጡት መግለጫ። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
አሁን ደግሞ ምርጫ ነክ ቅንብር። ዩናይትድ ስቴትስ በኢትዮጵያ የሚካሄደውን የዲሞክራሲ ሂደት አጥብቃ የምትደግፍ ሲሆን እንደ አውሮፓ አቆጣጠር ሰኔ 5 የሚካሄደው ምርጫ ነጻ፣ ፍትሐዊና ተአማኒ ሊሆን የሚችለው ለመራጮች የተመቻቸ ሁኔታ ሲፈጠር ብቻ መሆኑን አስታውቃለች። በትላንትናው ዕለት በአሜሪካ የውጭ ጉዳይ ሚኒስቴር የተሰጠውን መግለጫ የተከታተለችው ዜና አቀባያችን ኒክ ቼንግ ዘገባ ልካለች። ድርጅ ልስታ ያቀርበዋል።
መግለጫው የወጣው በሰሜን ኢትዮጵያ በትግራይ ክልል ያለው ሰብአዊ ቀውስና ግጭት እየተካሄደ ባለበት ሁኔታ ውስጥ መሆኑ ተመልክቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ኢትዮጵያና ኤርትራ የኤርትራ ወታደሮች ከትግራይ አሁኑኑ ሙሉ ለሙሉ ሊረጋገጥ በሚችል መልኩ ለቀው እንዲወጡ በሰጡት መግለጫ ብርቱ ግፊት አድርገዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው መጋቢት ወር ኤርትራ ከትግራይ ክልል ኃይሎቿን ለማስወጣት መስማማቷን ገልጸው ነበር። ጠቅላይ ሚኒስትር አብይ ወደ ኤርትራ በማምራት ከፕሬዝደንት ኢሳያስ አፈወርቂ ጋር ተገናኝተው ኤርትራ ለቃ እንደምትወጣ ያረጋገጠችላቸው መሆኑን ያስታወቁ ቢሆንም ዩናይትድ ስቴትስ ባለስልጣናት ግን እስከ ዛሬ ድረስ ኤርትራ ለቃ ስለመውጣቷ ምንም ማረጋገጫ አለመኖሩን ተናግረዋል። መራጮች ምዝገባ ላይ ችግር በመኖሩ ኢትዮጵያ እንደ አውሮፓ አቆጣጠር ሰኔ 5 ለምታደርገው ጠቅላላ ምርጫ ለመዘጋጀት እየተጣጣረች ነው። ካለፈው ነሐሴ ጀምሮም በኮቪድ-19 የተነሳ ጠቅላላው ምርጫ ሳይካሄድ መዘግየቱ ይታወቃል። የአዲስ አበባና ድሬዳዋ አስተዳደሮችም ምርጫውን ለማካሄድ ያቀዱት እንደ አውሮፓ አቆጣጠር ሰኔ 12 መሆኑን ተመልክቷል። የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ትናንት ሰኞ በሰጡት መግለጫቸው ላይ ምርጫው የሚካሄድበት ምቹ ሁኔታ ከተሟላ ኢትዮጵያ መንግስት የመሰብሰብና የንግግር ነጻነትን መፍቀድ፣ የፖለቲካ ተሳትፎንና እንዲሁም ሰዎች ኢንተርኔትና የመረጃ አገልግሎትን እንዲያገኙ ማድረግ ይኖርበታል ብለዋል። አያይዘውም የፖለቲካ ፓርቲዎችም ሁከትና ጥቃትን ማበረታታት እንደሌለባቸው እናውቃለን። የጸጥታ አስከባሪ ኃይሎችም የኃይል እርምጃዎችን መውሰድና በተቃዋሚዎች ላይ የማስፈራሪያ ስልቶችን መጠቀም የለባቸውም ብለዋል። ቃል አቀባዩ ከቪኦኤ ለቀረበላቸው ጥያቄ በሰጡት መልስ ከዓለም አቀፍ አጋሮቻችን ጋር ምርጫውን ተከትሎ ሁከትና ጥቃትን ለማስወገድ በማህበረሰቡ መካከል መነጋገር እንዲኖር እናበረታታለን ብለዋል። ይሁን እንጂ የውጭ ጉዳይ ሚኒስቴር አሁን ባለው ሁኔታ ምርጫው ሊካሄድ ይችላል ብሎ ስለማመን አለማመኑ የገለጸው ነገር የለም። በኢትዮጵያ የቀድሞ የዩናይትድ ስቴትስ አምባሳደር የነበሩት ዴቪድ ሺን ለቪኦኤ እንደተናገሩት በትግራይ ክልል ምርጫውን ለማካሄድ አይቻልም። ከትግራይ ውጭ ኢትዮጵያ ውስጥ የሰኔ 5ቱ ምርጫ የሚያዋጣ ስለመሆኑ የሚያሳስቡ አንዳንድ ተጨባጭ ስጋቶች አሉ ብለዋል። የሚታዩ አለመረጋጋቶችና በውጭ ታዛቢዎች ላይ የተጣሉ ገደቦች የምርጫው ሂደት ላይ አንዳንድ ጥያቄዎችን እንዲያነሱ አድርገዋል። እንደ አውሮፓ አቆጣጠር ግንቦት 3 የአውሮፓ ህብረት ከፍተኛ ተወካይ የሆኑት ጆሴፍ ቦረል በሰጡት መግለጫ ቁልፍ በሆኑ ጉዳዮች ላይ ስምምነት ባለመደረሱና አስፈላጊ ሁኔታዎች ያልተሟሉ በመሆናቸው ወደ ኢትዮጵያ የሚሄዱት የምርጫ ታዛቢዎችን የመላኩ እቅድ የተሰረዘ መሆኑን አስታውቀው ነበር። ይሁን እንጂ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ዲና ሙፍቲ በዛሬው ዕለት በሰጡት መግለጫ ደግሞ የአውሮፓ ህብረት 6 ታዛቢዎችን ለመላክ መስማማቱን አስታውቀዋል። ትናንት ሰኞ ዩናይትድ ስቴትስ ከሁለቱም የዲሞክራትና ሪፐብሊካን ፓርቲ ወገኖች የሆኑት የህዝብ ተወካዮች ምክር ቤት አባላት ደግሞ በጋራ ባወጡት መግለጫ ትግራይ ውስጥ ያሉ የኤርትራ ኃይሎች ጉዳይ አሁንም እጅግ ያሳሰባቸው መሆኑን አስታውቀዋል። በዩናይትድ ስቴትስ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ሊቀመንበር ማይክ መካውል ስለዚሁ ሲናገሩ ግጭትና ጠበኝነትን አስወግዶ ሁሉን አሳታፊ ወደሆነ የፖለቲካ ንግግር ሊያመጣ የሚችለው ወታደራዊ እርምጃ አይደለም። አሁንም ትግራይ ውስጥ ያሉት የኤርትራ ወታደሮች በክልሉ የሚፈጽሙት የሰብአዊ መብት ጥሰት ግጭቱን ለማስወገድ ትልቁ እንቅፋት እንደሆነ ቀጥሏል ብለዋል። ዩናይትድ ስቴትስ የጠቅላይ ሚኒስትር አብይ አህመድ መንግስት በትግራይ የሚደረገውን ግፍ እንዲያቆም እንዲያደርጉ ጫና ለማሳደር ከሰብአዊ ድጋፍ ውጪ ያለውን እርዳታ ማቋረጧን የምትቀጥልበት መሆኑን ተመልክቷል። የውጭ ጉዳይ ሚኒስቴር ግን ለአገሪቱ የሚሰጠውን የሰብአዊ እርዳታ መስጠቱን የሚቀጥልበት መሆኑን አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ ፕራይስ ይህን ሲገልጹ ለኢትዮጵያ እርዳታውን ለመስጠት ስናስብ በዚያች አገር መከራ ውስጥ በሚገኘው የትግራይ ህዝብ ላይ ሌላ ተጨማሪ ጫና የሚያሳድር ነገር ማድረግ አንፈልግም። እንዲያውም ወደፊት የበለጠ ልናግዛቸው የምንችልበት መንገድ መኖሩን ማረጋገጥ እንፈልጋለን ብለዋል። በቅርቡ ለንደን ውስጥ የተገናኙት የቡድን 7 የበለጸጉ አገራት የውጭ ጉዳይ ሚኒስትሮች ከተነጋገሩባቸው ጉዳዮች አንዱ የትግራይ ጉዳይ ነበር። የውጭ ጉዳይ ሚኒስትሮቹ ባወጡት የጋራ መግለጫ ሁሉም ወገኖች ግጭቱን በአስቸኳይ እንዲያቆሙ፣ የሰላማዊ ዜጎች ደህንነት መጠበቁን እንዲያረጋግጡ፣ ዓለም አቀፉን የሰብአዊ መብትና ዓለም አቀፍ ሕግጋትን እንዲጠብቁ፣ የሚዲያ ነጻነትና ተደራሽነት እንዲኖር፣ አስገድዶ መድፈርና ጥቃትን ጨምሮ በሰብአዊ መብት ጥሰትና ጥቃት የፈጸሙት ሁሉ ተጠያቂ እንዲሆኑ ማሳሰባቸው የሚታወስ ነው።
የነጻነትና እኩልነት ፓርቲ ከአፋር ህዝብ ጋር በምርጫው ላይ በጋራ ለመስራት የሚያስችላቸውን ስምምነት ተፈራረመ። ስምምነቱ መራጩ ህዝብ ለተወዳዳሪ ፓርቲዎች ብዛት የሚያጋጥመውን መደነጋገር የሚያስቀርና በጋራ የመስራትን ጠቀሜታ የሚያሳይ ነው ብለዋል ስምምነቱን የተፈራረሙት ፓርቲዎች። መስፍን አራጌ ዘገባ አድርሶናል።
ዛሬ በጊዮን ሆቴል የተደረገው ስምምነት ፊርማ ፓርቲዎቹ የፖለቲካ መስመራቸውን ወደ ህዝብ የሚያሳርጹበት፣ ከተፎካካሪነት ወደ አሸናፊነት የሚያሸጋግራቸውን እድል የሚፈጥሩበት እንደሆነ ይናገራሉ። የአፋር ህዝብ ፓርቲ ሊቀመንበር ሙሳ አደም፦
እኛ የክልላዊ ፓርቲ ነን፣ ነጻነትና እኩልነት ፓርቲ ደግሞ ሀገራዊ ፓርቲ ነው። አፋር ክልል ላይ አይወዳደርም በዘንድሮው ምርጫ ማለት ነው። ያንን ደግሞ ያው ተስማምተን ያደረግነው ነገር ስለሆነ የነጻነትና እኩልነት ፓርቲ አባላት አባላቶች እና ደጋፊዎች የኛን ፓርቲ እጩዎች የኛን ተወዳዳሪዎች እንዲመርጡ የኛ ደግሞ ደጋፊዎች እና አባላቶች በእያሉበት ነጻነትና እኩልነት ፓርቲን እንዲመርጡ የመተጋገዝና የምርጫው ላይ የመቀናጀት አይነት እንታ ያለው ነው።
የምርጫ ህጉ ከፈቀደው ጊዜ ውጪ የዘገየ በመሆኑ ፓርቲዎቹ መቀናጀትም ሆነ ህብረት መፍጠር ባይችሉም በምርጫው ላይ በጋራ ለመስራት የሚያስችላቸውን ስምምነት ነው ዛሬ የተፈራረሙት። የነጻነትና እኩልነት ፓርቲ ሊቀመንበር ዶክተር አብዱል ቃድር አደም
ከምርጫው በዘለለ ጥምረት ለመፍጠር ውይይት ይካሄድ ነበረ። ሆኖም ግን የምርጫው ስኬጁል እንደሚታወቀው አንድ ዓመት ዘግይቶ ነው አሁን የሚካሄደው። በዚህ መሀል የተፈጠሩ የተለያዩ ችግሮች ነበሩ። ፓርቲዎች ዳግም ምዝገባን ማለፍ ነበረብን። የዚህ ውጤት እንደታወቀ ነው ወደ ምርጫ ቀጥታ የተገባው። በዚህ ምክንያት ሁለቱ ፓርቲዎች ፎርማል የሆነ ጥምረት ፈጥረው በአንድ ምልክት ለመወዳደር ጊዜ አልተገኘም።
ስምምነቱ ዘርፈ ብዙ ጠቀሜታዎች አሉት ነው የሚሉት ሊቃነ መናብርቱ።
የድምጽ ክፍፍልና ብክነትን ይቀንሳል ብለን እናስባለን። መራጮችን የማደነጋገርና ብዙ ፓርቲ በቀረበ ቁጥር መራጩ በጣም እንደሚደነጋገር እንደሚሰላችም ይታወቃልና ያንንም ለመቀነስ አግዛል። በዋናነት ግን ተናቦ መስራትና አብሮ ማሸነፍ ምለውን ዲሞክራቲክ መንፈስ እኔ በልጥ ምናምን መገዳደርና መሯሯጥ ሳይሆን አብሮ የማሸነፍ መልእክት ያለው ፊርማ ስነ ስርዓት ነው።
ሁለቱ ፓርቲዎች በጣም የተቀራረበ አስተሳሰብ አላቸው። ነጻነትና እኩልነት ፓርቲ በተለይ በአርብቶ አደር ጉዳይ ላይ ከክልል ፓርቲዎች ባልተናነሰ ሁለት ትኩረት ይሰጣል። ፋርም በሶማሌም ክልል
በምርጫ ላይ መተጋገዝ፣ ካምፔይን አብሮ ማድረግ እንደየአስፈላጊነቱ ደግሞ ፋይናንሻሊም የመደራጀት ነገር ኖረው ስለሚችል ሌሎች በያሉበት በዚህ አይነት ስምምነቶችን ቢያበረቱ።
ነጻነትና እኩልነት ፓርቲ መሰረታቸውን በጋምቤላ ክልል ካደረጉት የጋምቤላ ህዝብ ንቅናቄ ፓርቲ እንዲሁም ከጋምቤላ ህዝብ ለፍትህ ለዴሞክራሲ ለሰላም ፓርቲ ጋር ተመሳሳይ የስምምነት ሰነድ በቅርቡ መፈራረሙ ታውቋል። ቀደም ሲል በምርጫ ቦርድ ፈቃዳቸው የተሰረዘባቸውና በሶማሌ ክልል የሚገኙ 163 የተፎካካሪ ፓርቲ እጩዎች በነጻነትና እኩልነት ፓርቲ ስም እንደሚወዳደሩም ዶክተሩ አክለው አብራርተዋል። የምርጫ ውጤትን ታሳቢ ያደረገ ውህደትም ሆነ ስምምነት በፖለቲካ ስኬትም በአገር ህልውና ላይም የሚኖረውን በጎና አሉታዊ ተጽዕኖዎች ፓርቲዎች ቀድመው መመርመር ይገባቸዋል የሚል ማሳሰቢያ ከወሎ ዩኒቨርሲቲ የሰላምና ልማት ምሁሩ ሙልጌታ ተስፋዬ ተሰንዝሯል።
እንደኛ ሀገር ባሉ በጣም በርካታ ፓርቲዎች ባሉበት ሀገር ጊዜያዊ ጥምረቶች በእጅጉ ይበረታሉ። እነዚህም ጊዜያዊ ጥምረቶች ጊዜያዊ አጀንዳ ላይ እየተመሰረቱ ናቸው። ይሄ የፖለቲካ እድገቱን ለማራመድ ተጽዕኖ ይኖረዋል። በሌላ በኩል ግን ይነስም ይብዛም ህዝብ ድምፁን ከሚከፋፍል ይልቅ ልዩነታቸውን አቻችለው አጀንዳውን ሊቀበሉ የሚችሉ ፓርቲዎችን ድምፅ ለመስጠት ስለሚጠቅም ፓርቲዎችም ይህን ስለሚያውቁ በተቻለ አቅም ሰብሰብ ብለው የጋራ ጥምረት ፈጥረው ድምፅ ለመሰብሰብ ይሞክራሉ። የህዝብን ድምፅ ይዘው ወደ ፓርላማ መግባታቸው የወደፊት የአንድነት መሰረት የመሆን እድልም ስላለው የዛን ያክል በመጥፎ አይንም የሚታይ አይደለም።
ከ1960ዎቹ ጀምሮ ተቀናቃኝን ለመጣል የሚደረጉ ውህደቶች ኋላ ላይ መፈላቀቅን እያስከተሉ ለብዙዎች መሞት፣ ስነ ልቦና ጉዳትና አገር ለቆ እስከ መሰደድ ያደረሰ ችግር ማስከተሉን የሚያስታውሱም አልጠፉም። ዶክተር አብዱል ቃድር ግን ስጋቱ አያሳስበንም ይላሉ።
በእኛ ሁኔታ ይህ ችግር ያጋጥማል ብለን አንሰጋም። ምክንያቱም በስምምነት ሰነዶቹ ላይ እንደተቀመጠው ምንም እንኳ ምርጫን ታሳቢ ያደረገ ቢሆንም ከምርጫ በኋላ በአጭር ጊዜ ውስጥ ወደ ጥምረት ለመምጣት ምቹ ሁኔታንም ለመፍጠር ነው። እነዚህ ስምምነቶች እንደ ኢንትሪ ፖይንት ነው የምናያቸው። ስለዚህ አሁን በተለያዩ ክልሎች የተጀመሩ በሁለት በሶስት ፓርቲዎች መካከል ያሉ የምርጫ አግሪመንቶችን ከምርጫ በኋላ የተለያዩ ክልል ላይ ያሉ የክልል ፓርቲዎችም እንደዚሁም ሀገር አቀፍ ፓርቲዎች አንድ ላይ መጥተን ጠንካራ ጥምረት የመፍጠር ሀሳብ አለን።
ነጻነትና እኩልነት ፓርቲ ለክልልና ለተወካዮች ምክር ቤት 604፣ የአፋር ህዝብ ፓርቲ ደግሞ 104 እጩዎችን ማቅረባቸውን ሊቃነ መናብርቱ በተለይ ለአሜሪካ ድምጽ ሬዲዮ በሰጡት መግለጫ አረጋግጠዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
የተከበራችሁ አድማጮቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ሰሞኑን የሰጡት አስተያየት በተመለከተ አመለካከታቸውን እንዲገልጹልን ሁለት እንግዶችን ጋብዘናል። ጽዮን ግርማ ናት ያነጋገረቻቸው፣ ቀጥሎ ይቀርባል።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ በሰጡትና ሾልኮ የወጣ ነው በተባለው አስተያየት በሀገራችን ኢትዮጵያ በተለይም ደግሞ በትግራይ ክልል እየተካሄደ ያለው የአረማዊነት ስራ እንዲቆም ብዙ ሞክሬ አልተሳካም ብለዋል። በኦሮሚያ፣ በቤንሻንጉል፣ በሸዋሮቢት በልዩ ልዩ አካባቢዎች ችግር መኖሩንም ጠቅሰው ነገር ግን የትግራይን ያህል አይደለም። የትግራይ ክልል እጅግ የከፋና ጭካኔ የተሞላበት ነው። ይህንንም አለማውቆታል ብለዋል። በትግራይ ህዝብ እያለቀሰ ነው። ሴቶች እየተደፈሩ ነው። ሰዎች ህይወታቸውን፣ ንብረታቸውንና መብታቸውን አጥተው በፍርሃት እየኖሩ ነው ካሉ በኋላ ገበሬዎች እርሻ እንዳያርሱ ተከልክለዋል ብለዋል። ይህንን ሁኔታን በተመለከተ የሰጡት መግለጫ መታፈኑን ገልጸው በፍርሃትና በተጽዕኖ ስር ሆነን መናገር አልቻልንም ብለዋል። በሌላ በኩል ይህንን የፓትርያርኩን መግለጫ ተከትሎ መግለጫ የሰጡት የቅዱስ ሲኖዶሱ ዋና ጸሐፊና የሲዳማና የጌዲዮ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሴፍ ቅዱስ ፓትርያርኩ ተጠሪነታቸው ለሲኖዶሱ መሆኑን ገልጸው ያለ ሲኖዶሱ እውቅና ምንም አይነት መግለጫ መስጠት እንደማይችሉ ተናግረዋል። ስለዚህ መግለጫው በሲኖዶሱ የማይታወቅና የግላቸው መሆኑን ሁሉም እንዲያውቅ እንፈልጋለን ሲሉ አሳስበዋል። ይህ የቤተ ክርስቲያን አባቶች የመግለጫ ምልልስ ሌሎችን ጎራ ለይቶ አከራክሯል። አንዳንዶች ፓትርያርክ ማለት የብዙዎች ቀዳሚ አባት ማለት እንደሆነ ባለባቸው ኃላፊነትና ተግባር ደግሞ ማንጸባረቅ የሚችሉት የቤተ ክርስቲያኑን አቋም እንጂ የራሳቸውን እንዳልሆነ በመግለጽ አስተያየት ይሰጣሉ። እንደዚህ አይነት አስተያየት ከሚሰጡት ሰዎች መካከል አንዱ የአዲስ አበባ ሀገረ ስብከት የካህናት መምሪያ ኃላፊ መልአከ ሕይወት ቆሞስ አባ ወልደ ኢየሱስ ሳይፈናቸው
ፓትርያርኩ እንደሚታወቀው ተጠሪነታቸው ለቅዱስ ሲኖዶስ ነው። ተጠሪነታቸው ለቅዱስ ሲኖዶስ ከሆነ ደግሞ ቅዱስ ሲኖዶስ ያመነበትንና ቅዱስ ሲኖዶስ የወሰነውን ነው እሳቸው የሚያቀርቡት እንጂ ያለ ቅዱስ ሲኖዶስ ፍቃድ በግላቸው የሚሰጡት መግለጫ የለውም። እሳቸው እንደሚታወቀው የመላ ኢትዮጵያ አባት ናቸው። ሁሉም አህጉረ ስብከት 54 አህጉረ ስብከቶች አሉ። የ54ቱም አህጉረ ስብከት በሀገር ውስጥ ላለ የበላይ አባት ናቸው። በውጭ ደግሞ ለሚኖሩ በአሜሪካ፣ አውስትራሊያ፣ በተለያየ ዓለም ደግሞ የሚኖሩ አብያተ ክርስቲያናት ሊቃነ ጳጳሳት አሉ። የዛ ሁሉ የበላይ አባት ናቸው እሳቸው። ስለዚህ ይሄ ማለት ደግሞ ኦልሬዲ እሳቸው ሁሉንም ፈራጅ ቆራጭ ናቸው ማለት አይደለም። ቤተ ክርስቲያኒቱ ቃለ ዓዋዲ አላት፣ ህገ ቤተ ክርስቲያን አላት፣ ሲኖዶሳዊ የሆነ መዋቅር አለ። ያ መዋቅር ደግሞ የወሰነውን ውሳኔ ነው እሳቸው ወደ አደባባይ፣ ወደ ሚዲያም፣ ወደ ተፈለጉት ነገር መግለጽ የሚችሉት የሲኖዶሱን አቋም ነው እንጂ የግላቸውን አቋም መግለጽ አይችሉም። ስለዚህ ይህንን ህግ ጥሰው ነው እሳቸው ወጥቶ ያውም አገር ውስጥ ባለ ሚዲያም ሳይሆን በሞባይል። እሳቸው እንግዲህ ደረጃቸው ትልቅ አባት ናቸው። ሚዲያዎች ደግሞ ዛሬ እኛም እንኳን ጠርተናቸው በእኛ ደረጃ እንኳን እየመጡ መልክቶቻችን እያስተላለፉ ነው። ማንም የሚከለክላቸው የለም። ልጆች ይህን ፈልግ ያለው ቢሉ እኛን እንኳን ቢያዙ ለሚሰጡት መግለጫ እኩል የሚሰጡት ከሆነ ለምሳሌ ማይካድራ ላይ የተጨፈጨፉ ሰዎች ዜጎች አሉ። እዛ ላይ ለስራ የሄደ ደቡቡ አለ፣ ጉራጌው አለ፣ አማራው አለ፣ ሁሉ ብሔር ያለበት ነው የተጨፈጨፉ የተገደሉት። ያ በጣም ከባድ ግድያ ነው። ያንን እንኳን አብሮ ገብቶ አቶ በወለጋ የሞቱ አሉ። በጅጅጋ ያ ሁሉ አብያተ ክርስቲያናት ሲቃጠል ያ ሁሉ ክርስቲያን ሲሞት እሻሸመኔ የነበረው በባሌ የነበረው በዛ ሁሉ ነገር በሚደረግበት ሰዓት ላይ በአጣዬ የነበረው ይሄ ሁሉ በሚደረግ ሰዓት ላይ አንድ ላይ አድርገው ለእነዚህ ሁሉ መግለጫ ብሰጥ ነው ቢሉ የእኛም ሀሳብ ነው። እኛም እንጋራለን። ሚዲያዎችን ቀርተን ብሶታችንን ይሳቸው ብሶታ ብሶት ሆነው አብረን መቆም እንችላለን። ነገር ግን ይሄ ሳይሆን ቀርቶ በጓሮ አስገብተው በጭለማ አስገብተው እንደዚህ አይነት ነገር ማቅረብ ተገቢ አይደለም። ለዚህ ነው ሲኖዶሱን አይወክልም። የእሳቸውንም አባትነት ያወርደዋል። ለምን እኛም እሳቸውን የምንጠብቀው በዚህ ሳይሆን እውነት ነው ለሰብአዊ መብት መከራከር አለባቸው። የሃይማኖት አባት ናቸው። አንድም ሰው መሞት እንደሌለበት መግለጽ አለባቸው። እኛም መግለጽ አለብን። ግን በእንደዚህ አይነት መልክ ነው ወይ ፖለቲካ አዘል የሆነ ለአንድ ድርጅት አላማን ማስፈጸም ነው ወይ እሳቸው በዚህ ላይ ይሄ መንግስት ያደረጋቸው ነገር የለም። ሌላው መንግስት በይጠበበት ሰዓት ላይ የነበሩትን ፓትርያርክ አሳዶ ነው ወደ ሌላ ፓትርያርክ ተሾመው። ይሄ መንግስት ግን ስናይ ያንን አላደረገም። እንደውም ሰፖርት ነው ያደረገው። የሚያስፈልገውን ነገር ነው ያሟላው። የሚጠበቅበትን ነገር ነው ያደረገው። ስለዚህ ይሄ እየተደረገ እያለ ለምንድን ነው ይሄ የሆነው በሚል ትንሽ ሁሉም ስሜቱ ጥሩ አልነበረ። ሁላችንም አዝነናል። የተደረገው የተሰጠውን መግለጫ ከገቢነትና ተቀባይነት የሌለው መሆኑን ነው ሁላችን የሚያመጣበት።
የጠቅላይ ቤተ ክህነት ቅርስና ቤተ መጻሕፍት ወመዘክር መምሪያ ኃላፊ መምህር ልሳነ ወርቅ ደስታ ከዚህ የተለየ አስተያየት አላቸው። አስተያየታቸውም የሚመሩትን ተቋም አቋም እንደማይወክልና የግላቸው ሐሳብ እንደሆነ አስቀድሞ ገልጸውልናል። ፓትርያርኩ ብፁዕ ወቅዱስ አቡነ ማቲያስ የጣሱት ሕገ ቤተ ክርስቲያን የለም፣ አስተያየታቸውም ተቀባይነት ያለው ነው ብለዋል።
ብፁዕ ፓትርያርክ ማለት ርዕሰ መንበር፣ ርዕሰ አበው፣ ቤተ ክርስቲያናዋን የሚወክል አባት መሪ ማለት ነው። ብፁዕ ፓትርያርኩ ወይም በማህበራዊ ሚዲያ ሸራሸር ላይ የነው የእሳቸው ንግግር ምንድን ነው? ከዚህ በፊት በተለያዩ የሀገሪቷ ክፍል ችግሮች በሚነሱበት ጊዜ ለምሳሌ በኦሮሚያ ክልል፣ በአማራ ክልል፣ በተለያዩ በኢትዮጵያ ክልል ቅዱስ ፓትርያርኩ በቅዱስ ሲኖዶስም በአብያተ ክርስቲያናት በክብረ በዓልም በተገኘ አጋጣሚ መልእክታቸው ሲያስተላልፉ፣ ለመንግስት መድረስ የሚገባውን ነገር ሲያስተላልፉ፣ በርክበ ካህናትም በጥቅምት ሲኖዶስም ያላቸው የህዝበ ክርስቲያኑ ታረድ መሰደድ ሌሎች ነገሮች ሲገልጹ ቆይተዋል። ይህንን እንደ ቅዱስ ሲኖዶስም እንደ ፓትርያርክ በተገኘ አጋጣሚ ሲያስተላልፉ ቆይተዋልና ያስተላለፉት መልእክት ተገቢ ነው። ምክንያቱም ቅዱስ ፓትርያርኩ ትግራይን ወክለው ብቻ አይደለም ሲናገሩ የቆዩ በተለያየ አገሪቷ ክፍል ቅዱስ ሲገልጹ ቆይተዋልና ይህንን መግለጫ በግላቸው የታፈኑበት ጉዳይ ያው መግለጫ ይሰጣሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን አለ፣ ሊተላለፍ አልቻለም። ራሳቸው እንደገለጹት ቅዱስ ፓትርያርኩ የመንግስት ሚዲያዎችን ያው ከተጠሩ ይተላልፋሉ፣ ካልሆነ ደግሞ የመንግስት ሚዲያዎች ካልተጠሩ ደግሞ በዛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሀን አለ፣ በዛ ይተላልፋል። መጀመሪያ ኢንተርቪው ከተደረጉ ኢንተርቪው የሚደረግ እኮ የግድ እንዲተላለፍ ነው። ሌላ ችግር ካለበት ደግሞ ቋሚ ሲኖዶስ ሊወያይበት ይገባል። እሳቸው ግን በግል ሀሳባቸው ሲገልጹ ያሉትም እኮ ታፍኛለሁ ነው ያሉ። ቅዱስ ሲኖዶስ ታፍነዋል፣ ቤተ ክርስቲያን ታፍናለች አላሉ። እኔ እንደሰማሁት ቪዲዮ ታፍኛለሁ፣ ሀሳቤ መግለጽ አልቻልኩም። ምክንያቱም እንደ ቤተ ክርስቲያን አባ ችግር ሲደርስ የግድ በየትም ቦታ አንድ አካባቢ አይደለም፣ የዘረኝነት ጉዳይ የትውልድ ጉዳይ አይደለም። እሳቸው የአንድ አካባቢ አባት አይደለም፣ የመላ ኢትዮጵያ ኦርቶዶክስ ቤተክርስቲያን አባት ናቸው። ስለዚህ በግሌ ታፍኛለሁ ነው ያሉትና ስለዚህ በግል ለሚሰጡ ነገር የሚታፈን ከሆነ በሌላ አካል ሳንሱር የሚደረግ ከሆነ ሀሳባቸው መግለጻቸው ትክክል ነው የሚያለው። እንደኔ በኩል
እንግዲህ ይሄን ትክክል ነው ካሉ እና ለመናገር እንደውም የሚከለክላቸው ነገር የለም። በየአብያተ ክርስቲያናቱ በተገኙበት ሁሉ ይሄንን ሀሳብ ማንጸባረቅ ይችላሉ የሚል አስተያየት ከሰጡ፣ ይሄ መግለጫ የወጣው በተለየ ሁኔታ ተቀርጾ ከዛ ደግሞ ከወጣ በኋላ እንደተሰራጨ ነው የተመለከት ነው እና በዚህ ገለጻ ላይ እንደተናገሩት በጣም ብሶት እንዲሰማቸው የሚያደርግና እንዲህ ደግሞ ተሾልኮ ተቀርጾ እንዲወጣ የሚያስገድድ ሁኔታስ አለ ወይ? በስልክ ካሉበት መግለጽ የሚቻልበት ሁኔታ ካለ በየትም እንዳሉት በየአድባራቱ በሄዱ ጊዜ ይህንን ሀሳብ ማንጸባረቅ ከቻሉ በዚህ ሁኔታ የሚያስገድደው ምንድን ነው? ተሾልኮ ተቀርጾ እንዲወጣ የሚያደርግ
በቤት ተቀርጾ ከሚወጣ ባገኝበት አጋጣሚ በየአደባባይ በየአውደ ምሕረቱ ለምን አልተናገሩም የሚሉት እያሉ እኮ ነው። ታፍኛለሁ እያሉ በአደባባይ ከተናገሩ ይህንን ንግግር አፋኝ ኃይሉ እኮ ይህንን በአደባባይ ከተናገሩማ የባሰ በህዝበ ክርስቲያኑ በሀገሪቷ የባሰ ብጥብጥ ይመጣል። በአደባባዩ በአውደ ምሕረቱ ማለት እኮ ነው። በዛ በአደባባዩ ያሰሩት ሀሳብ ቢናገሩማ የባሰ ብጥብጥ ያመጣል። በእርግጠኝነትም ታፍኛለሁ የሚሉት እኮ መናገር አልቻልኩም፣ ያሰብኩበት ሀሳብ ማስተላለፍ አልቻልኩም እያሉ ድጋሜ ያለ ፕሮግራም ሌላ ጉዳይ ከተላለፈማ ሌላ ችግር ያመጣል ብለው ይሆናል። እንግዲያ የቅዱስ ፓትርያርኩ ችግር እኔ በደንብ አላውቀውም። ታፍኛለሁ ካሉ ግን መግለጽ ያለባቸው ብቻቸው ነው ሊገልጽ የፈለጉት። ምክንያቱም ለመናገር ተከልክ እያለ እኮ ነው ያለ። ኢንተርቪው ተደርጎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ሊተላለፍ አልቻለም። ስለዚህ በራሳቸው ሚዲያ በስራቸው ያለው ሚዲያ የቅዱስ ፓትርያርኩ የርሳሩ ማስተላለፍ ካልቻለ ችግሩ ከባድ ነው ማለት እኮ ነው። ስለዚህ ይህንን ጉዳይ አልፈው በአውደ ምሕረት መልእክታቸው ቢያስተላልፉ ሊፈጠር የሚችል ሌላ ችግር ይፈጥራል ብለው ይሆናሉ። ይህን ነው የኔ ግምዳኔ።
አድማጮች፣ ጥያቄዎቻችንና ምላሻቸው አልተጠናቀቀም። ቀሪው በነገ ምሽት ይቀርባል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
የኢትዮጵያዋ ትግራይ ክልል ለስድስት ወራት ያህል በክልሉ ኃይሎችና በኢትዮጵያ እንዲሁም በኤርትራ ወታደራዊ ቅንጅት ተባባሪዎቻቸው ሚሊሻዎች ተጨምረውበት በሚካሄደው ውጊያ ስትታመስ ቆይታለች። የውጊያው መቀጠል የእርሻ ጊዜን ሊያሰናክል ይችላል በሚባልበት በአሁኑ ወቅት ሰፊ የረሃብ ሁኔታ ሊከሰት ይችላል የሚል ስጋት እንዳለ ታውቋል። የእንግሊዝኛ ክፍል ባልደረባችን ጀሰን ፓቲንኪን ስለ ጉዳዩ እንዲተነትኑ ፕሮፌሰር አሌክስ ዴዋልን አነጋግሯል። ፕሮፌሰር አሌክስ ዴዋል ማሳቹሴትስ በሚገኘው ታፍትስ ዩኒቨርሲቲ የዓለም ሰላም ተቋም ዋና ስራ አስኪያጅ ሲሆኑ በአፍሪካ ቀንድ የሰብአዊ ቀውስና የረሃብ ሁኔታ ጠቢብ ናቸው። ዝርዝር ዘገባው ቀጥሎ ይቀርባል። አሌክስ ደወል በትግራይ ክልል ስላለው ሁኔታ በማብራራት ይጀምራሉ።
I've worked on issues of famine, war, atrocity, genocide, etc. for 37 years.
ስለ ረሃብ ጉዳይ፣ ስለ ጦርነት፣ ስለ የጭካኔ ተግባሮች፣ ስለ ፍጅትና የመሳሰሉት አድራጎቶች ለ37 ዓመታት ያህል ሰርቻለሁ። ለመኖር የሚያስፈልጉና ወሳኝ የሆኑት ነገሮች ስፋት ባለው ስልታዊ መንገድ እንዲህ ሙሉ በሙሉ የወደሙበት ሁኔታ በስራ ዓለሜ ገጥሞኝ አያውቅም። ይህ ሰው ሰራሽ ረሃብ ብቻ ሳይሆን በከፍተኛ ደረጃ የሚደረግ የማስራብ ወንጀል ነው።
በአሁኑ ወቅት ትግራይ ውስጥ ረሃብ ገብቷል አልተባለም። ትግራይ ያለው የድንበር አልባ ሐኪሞች ቡድን በተናገረው መሰረት አንዱ አመላካች የሆነው የተመጣጠነ ምግብ እጥረት ከአስቸኳይ ሁኔታ መስመር በላይ ነው። አስቸኳይ ሁኔታ ሲባል ደግሞ ከረሃብ አንድ ደረጃ ዝቅ ያለ ነው። የድንበር አልባ ሐኪሞች ሰራተኞች ሊገቡባቸው በቻሉት ቦታዎች የሚሞቱት ሰዎች ቁጥር በረሃብ ደረጃ ሊቀመጥ አይችልም ማለታቸው ተገልጿል። ፕሮፌሰር ደወል ግን ለየት ያለ አመለካከት አላቸው።
A famine is unavoidable under the current situation. There are, according to the United Nations, between 4.5 and 5.2 million people.
አሁን ባለው ሁኔታ ረሃብ መግባቱ የማይቀር ነገር ነው። የተባበሩት መንግስታት ድርጅት በገለጸው መሰረት ከ4.5 እስከ 5.2 ሚሊዮን የሚሆኑ ሰዎች አስቸኳይ ሰብአዊ ረድኤት ያስፈልጋቸዋል። ከነሱም 1 ሚሊዮን ገደማ የሆኑት ናቸው ረድኤት የሚያገኙት። እርዳታ ያስፈልጋቸዋል ከተባሉት አብዛኞቹና እጅግ በጣም ሊረዱ ይገባል የሚባሉት ሰዎች ዓለም አቀፍ ረድኤት ሊያገኙ ከሚችሉበት ቦታ ርቀው ያሉ ናቸው። የድንበር አልባ ሐኪሞች ሰራተኞች በጤና ጣቢያቸው የሚያዩዋቸው ሰዎች ተደራሽነት ያላቸው ናቸው። በሌሎች አካባቢዎች ያለውን አስከፊ ሁኔታ እያዩ አይደለም። ከሳምንታት በኋላ ሁኔታው እየተባባሰ መሄዱ የማይቀር ነገር ነው።
ፕሮፌሰር አሌክስ ደወል አያይዘውም ሆን ተብሎ የሚደረግ ነው ላሉት ምን ማስረጃ አሉት ለሚለው ጥያቄ
Despite the information blackout, enough information has leaked out about the deliberate destruction of foodstuffs, the vandalization, destruction of clinics.
መረጃ እንዳይወጣ የታፈነ ቢሆንም ለምግብነት የሚያገለግለው ሁሉ ሆን ተብሎ እንደወደመ፣ የጤና ጣቢያዎች እንደተንኮታኮቱ፣ ስራ የማግኘቱ እድል እንደፈረሰ ለማወቅ የሚያስችል መረጃ ሾልኮ መውጣቱ አልቀረም። አስገድዶ የመድፈርና የወሲብ ጥቃት ደረጃም እጅግ ከፍተኛ ነው። ይህም የማስራብ ተግባር ነው። ምክንያቱም በመደፈር ስጋት ምክንያት ብዙ ሴቶችና ልጃገረዶች ለመኖር ወሳኝ የሆኑ ተግባሮችን ለማከናወን አልቻሉም። ምግብ ፍለጋ አይወጡም፣ ገበያ አይሄዱም። የራሳቸውንና የቤተሰባቸውን ህይወት ለማትረፍ የሚያስፈልግ እርዳታ ለማግኘት እንኳ ለመውጣት ይፈራሉ።
የኢትዮጵያ መንግስት ለዚህ ጉዳይ የሚለው ነገር አለ። ድርጅቱ ባለፈው ወር ሆን ተብሎ የትግራይን ህዝብ ለማስራብ ዘመቻ ይካሄዳል ባለበት ወቅት መንግስት ለብሪታንያ የዜና ስርጭት ኮርፖሬሽን ቢቢሲ በሰጠው መግለጫ የእርሱ አባባል መሬት ላይ ካለው ሀቅ የራቀ ነው ብሏል። ለችግሩ ተጠያቂው መንግስት ሳይሆን ህወሓት ነው። ምክንያቱም ህወሓት ከመኸር በፊት የኢትዮጵያ ሰሜን እዝን አጥቅቷል። ህወሓት በተጨማሪም ከከተሞች ባፈገፈገበት ወቅት ሆን ብሎ መሰረተ ልማትን አፍርሷል ብሏል እና የእርሱ አመለካከት ምንድን ነው ለሚለው ጥያቄ ፕሮፌሰር ደወል
First of all, regardless who might have started the war, It is a war crime to go around systematically, relentlessly destroying
በመጀመሪያ ደረጃ ጦርነቱን ማን ይጀምረው? ማን ሆስፒታሎችንና ምግብ ሆን ተብሎ ስልታዊ በሆነ መንገድ ማውደም፣ በሴቶችና በልጆች ላይ የወሲብ ጥቃት መፈጸም የጦርነት ወንጀል ነው። ከዚህ ጦርነትና ከአጀማመሩ ጋር የሚያገናኛቸው ነገር የለምና። ሁለተኛው እያንዳንዳቸው ያገኘዋቸው ከፍተኛ የረድኤት ባለስልጣኖች በዘገባችን የገለጽነው ሁሉ ትክክል መሆኑን ብቻ ሳይሆን ሐቁ ሲታይ ከተገለጸው የከፋ እንደሆነ ነው የነገሩኝ።
ረሃብ መግባቱ አይቀሬ ነው ባሉት መሰረት ረሃብን ለማስወገድ ወይም ሊያደርስ የሚችለውን ጉዳት ለመቀነስ ምን ቢደረግ ይሻላል ይላሉ የሚል ጥያቄ ለፕሮፌሰር ደዋል ቀርቧል።
The first thing is to allow communication, to let the world see if there is nothing to hide, then why is the Ethiopian government hiding it? Why has it shut off communications, shut down the internet?
በመጀመሪያ ግንኙነት እንዲኖር ሊፈቀድ ይገባል። የሚደበቅ ነገር ከሌለ ዓለም እንዲያየው ግድ ይላል። መንግስት የሚደብቀው ያለው ነገር ምንድነው? መንግስት ኮሙኒኬሽንስ ወይም ግንኙነትና ኢንተርኔት የሚዘጋው ለምንድነው? የረዴት ድርጅቶች ስላለው ሁኔታ በግልጽ እንዳይናገሩ ለምን ይታገዳሉ? እንግባና የሚሆነውን ያለውን ነገር በአይናችን እንየው። ከዚያም ተኩስ መቆም አለበት። መንግስት ጦርነት እየተካሄደ መሆኑን መቀበል አይፈልግም። ቀጥሎም የወደመውን መሰረተ ልማት መልሶ ለመገንባት እንዲሁም የማያስፈልገውና የጭካኔ ተግባር የተመላበት ጦርነት ሰለባ ለሆኑት በመቶ ሺዎችና በሚሊዮኖች ለሚቆጠሩ ሰዎች ካሳ ለመክፈል መንቀሳቀስ ያስፈልጋል።
አድማጮች፣ በትግራይ ክልል የሚካሄደው ውጊያ ከቀጠለ ሰፊ የረሃብ ሁኔታ ሊከሰት ይችላል የሚል ስጋት እንዳለ የሚገልጸው ዘገባ እዚህ ላይ ያበቃ። በመጪው ሳምንት ደግሞ የምግብ እጥረቱ በምን ደረጃ ላይ እንደሚገኝ የሚያስረዳ ዘገባ ይኖረናል። ተከታተሉን። እስከዛው በደህና ቆዩን። ውድ አድማጮቻችን፣ የምሽቱ ፕሮግራማችን ተጠናቋል። በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። የዌብና የማ